ከትግለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በእንግሊዝኛ ማጥሪያ የተደረሰውን ኢሃፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 4 አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ተሰልባ ታሳየ በባብ መርዝ ምላሱ ቅርሻት እየቀራ ያልሆነውን ሆኖ በዘርዛራ ጥርሱ ሽክት እየዘራ ይሃፋ አለ እንዴ ይሃፋ ቆረጀ ይሃፋ ማሞተ ብሎ ሲዘላብድ የባጡን የቆጡን እየወሸተፈ በትግል ጽናትን በጽናት መሞትን እየወነጀለ በስልጡን ፖለቲካው ያገጥቅን ሽጦ ለባዕድ ያደረ ሐቁ ይታይ ሲባል ሁሌም እንደተልባ ወለል ሸርተት ያለ ወደ ማጡም ሲዘጥ አይኑ እንደፈጠጠ በሚዛን ሲለካም ከላባ ቀለለ። ይሄ ውርደት ጌጡ ለባዕድ ጌቶቹ ለተገንጣ ያድሮ ባልዳ አንጃ ፋሺስት በታኝና ጠባብ ዙሪያውን ኮልኩሎ የሀገሩን መገንጠል ያለ ህዝቡ ፍቃድ ባስተጣጥ ፈርሞ ባሻራው አጥሞ ያንድነት ኃይሎችን በባዕዳን ትዛዝ አልያችሁ ብሎ ሲያቀራራ ሰማ ነው ለሀገር ቆምኩ ይያለ ዲያስፖራ ለያሳምን የባጡን የቆጡን እየቀባጠረ ውሸት እንደ ጣቃ እየተረተረ ከጠላት ወግኖ ኢትዮጵያን ሲያስበትን ወገንን ሲያሳረድ የእንግሊላ አጋድሞ ያገርም ጥቅም ሲነካ ሁሌም እንደተልባ ወለል ሸርተት ብሎ ቢመከር ቢዘከር አሳፈረኝ ብሎ ጋር ተጣልቶ ልጆች የኮናችሁ መሳሪያው በጃችሁ ብሎ ተፈጣጥሞ አገር አስፈረሰ ወገንንም ጎዳ አቶ ፕሮፌሰር ለከርሱ አድርጎ ባንድላም መስጠርና ፊት ተቀይደ አገር በዘርፈ ብዙ ጠላት በደም መታጭ ንጅገር ዋለልኝ ሲወገስ ታጋዩዋ ሲሳደድ አዳኛዋ ምን ሲገደል በጽናት መታገል በተገላቢቶች እንደነውር ሲቆጠር ታንጻሩ ገዳዩዋ እንደ በኩር ልጇ ተሹሞ ሲከበር የሰር ነቀለውጡ ግቡን እንዳይመታ ጋሬጣ እየሆነ ግፉ ሞልቶ ሲፈስ አስርታ አመታቱ ስለተቆጠረ እስቲያደብ ንግዛ ዳግም አንታለል ወለል ሸርተት ባለ ትውልድ እንዳይረክመን ባደራ በላነት እየወነጀለ አዎ ታሪክ እንዳይወክሰን ታሪክ እንዳይረክመን ባደራ በላነት እየወነጀለ ኢትዮጵያ ለዘላለም
ጀምር ቋጠሮ አካል ጣናስቀኝ ለዚህ ዓለም ኑሮ ዋ ከመጬ ሰማው ለነበር ያበት ከዚህ ባክሻይ አያገኝኝ ብዬ አልቆለል አልኳት ልክሰማምዬ አዘን ተውጣ እያሰላሰለች ፈርዥም ከንፈር ልጄ አትመችም አለች። ሞትና መወለድ የማይቀር መሆኑን መርሳት እንደማልችል የተፈጥረው ህጉን ምርጫ እንደሌላት በሲቃ ተናግራ ሁለት እግሯን አስሮ ከኔና አፈርጥሎ ያላገጠብን በጀርባ ተንጋ አናደራዬ የመግምጋታ አይኗ ከኔ ጋራ ይዞ ይቀራ እኒ ከሳቻዋ ስቃያ ሲበዛ ጠቀይ ማልቆ አንገቷን ተይዛ አርያት አድፋት ልጄ ልጄ እያለች የመጨረሻውን እህት ወንድምሽን አባትሽን ለበላ አታስደሪ ይሁንብሽ ማማላ እኔን የረገጠኝ አንቺንም እንዳይረግ ብድር መላሽን አባት በቆመል ከእጁ ልጠጭና ማሰሪያውን ገመድ ቀጥቀጣሽ አባዩ አድርጊልኝ አመድ ልጄ በርቺ ብላ ቃል ግድኝኝ አለች እግሯ ተጣሚ ያጣረች ሺህ ብዬ ያልኳት ቃል ገባለሁ አይነት ብዬ ይላላል ያንቺ ስጋ ይሁንብ እንደ ገዢ ልጆች ዛሬን ባድለኝ ነጋ የምፈካ ህንቡት አበባ ነኝ እንዳልቀርጠው ልጄ አድሜ እንዳልጠፋ ልጄ በማህፀኔ ልጄ በስብሴ ከላይ የነገረችኝ ትልቅ ነው ፊቴ እንዴት ይህ ልደር እያንቃጨለብኝ ፍስ ሲሞክርም ቃል ኪዳን
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 4 ማን ይፈራሞት አፈፋ ስሙ የተቀየረ በክለብ ተጫዋች ነበር። ድርግሩ ሲጀመር የኳሱን ነገር ቀንሶ ትግሉን አጠናከረ። ባንድ ወቅት በአዲስ አበባ ስታዲየም የተከሰተውን ሁኔታ እንዲህ ያስታውሳል። ሚያዚያ 2 ቀን 1969 ዓመተ ምህረትን አረሳው። ይህ ቀን የተወለድኩበት ዕለት ሲሆን ጓደኛዬንም ያስታውበት ጊዜ ነበር። ሰፈራችን ውስጥ በኢሃፓ አባልነት የምንሳተፍ አራት ወጣቶች ነበር። የመጋቢቱ አሰሳ ሲደረግ ተበታተን። ሰፈራችን መርካቶ አካባቢ ነበር። ደበበ ስሙ የተቀየረ በጣም ይፈልግ ነበር። መልማያችን እርሱ ነበር። የቀበሌያችን ምክትል ሊቀመንበርና የመኢሶን ካድሬ ሰፈሩን አስቸግሮ ነበር። ደበበን ሊይዘው ሲያሳድደው ሳያገኘው ቀረ። የሁለቱን ሰዶ ማሳደድ የሰፈሩ ሰው እንደ ፊልም በሩ ላይ ቆሞ ነበር የሚከታተለው። ምሽት ላይ ካድሬው ወደ ቤቱ ሲገባ ተገደለ። ማን እንደመታው ባይታወቅም በደበበ ተሳበበ። እሱም ተሰወረ። ፈልገው ሊያገኙት ስላልቻሉ ቤተሰቡን አሰሩና አሰቃዩአቸው። ነገሩ ወደኛ እንደሚመጣ ስለገመት የትግል ዘዴ መቀየስ ነበረብን። ደበበ ያለበትን የሚያውቀው ትንሽ ወንድሙ ነው። በሱ በኩል ተገናኝተን ልንነጋገር ወሰን። የት እንደምንቀጣጠር መልእክት መለዋወጥ ነበረብን። ወንድሞቻችንን ካድሬዎች ሊከታተሏቸው ስለሚችሉ እነርሱ ሳይገናኙ በሶስተኛ ወገን ወረቀት መቀባበል ነበረብን። ተፈራችን ሻይ ቤት ውስጥ ያለው ፓስቴ ነጋዴ ጓደኛችንና አባልም ነው። በፊትም መልእክት የምንለዋወጠው በርሱ በኩል ነበር። መልእክቱ የሚመላለሰው ወንድሞቻችን ነበር። ትንሹ ወንድሜ ለፓስቴ ነጋዴው ብስኩት ይጠይቀዋል። የሚሰጠው በጋዜጣ ተቀሎ ነው። መልእክቱ የሚጻፈው ጋዜጣው ላይ ነው። ጽሑፉ የሚነበበው ወደ ተለያየ አቅጣጫ ነው። አንድ አረፍተ ነገር ወደ ግራ፣ ሁለት አረፍተ ነገር ወደ ቀኝ። የመጣልን መልእክት በጎቹ ተሸልተዋል፣ የት እንገናኝ ነው የሚል ነው። እኛ የላክነው ደግሞ ድስት ውስጥ፣ ድስት ስቴዲየም ነው። ቦታውን ለመጠቆም ደግሞ ፀሐይ መውጫ ብሎ ላከ። ፀሐይ መውጫ ማለት የምስራቁን አቅጣጫ ለመጠቆም ሲሆን የስታዲየሙ ምስራቅ ክፍል ደግሞ ካፋንጋ ነው። ስፍራውን ለመጠቆም 6 ቁጥር አውቶቡስ በሚል ተስማማን። 6 ቁጥር አቅጣጫ ሲሆን በ6 ቁጥር መግቢያ በር በኩል ዳር ላይ ለመገናኘት የሚያመለክት ነው። በዚህ መሰረት ተስማማንና ተገናኘን። እሱ ኮፍያ አድርጓል፣ ጺም አድርጓል፣ ስታዲየሙ ጺም ብሏል። 2 ጨዋታ ነው የሚደረገው። መጀመሪያ የተገናኙት በራሪና መቻል ናቸው። መቻል በወታደሩ የሚደገፍ ሲሆን በራሪ ህዝባዊ ቡድን ነው። ብዙዎች ወጣትና ተማሪ ናቸው። ከተጫዋቾቹ አንዱ የኛ ጓደኛ ሲሆን የኢሃፓ አባል ነው። ከተማ ውስጥ ያለው የፖለቲካ ትንቅንቅ ስታዲየም ውስጥ ሰተት ብሎ እንደገባ ከመዝሙርና ጭፈራው ያስታውቃል። እነሱ አናርኪስት ያልቅለታል እያሉ ይፎክራሉ። በካታንጋ ያለው ተመልካች ባይተዋወቅም አብዛኛው የኢሃፓ አባል እንደሆነ ሁኔታው ያሳብቃል። ወጣቱ ይፈሳል ደማችን ይያለ ይፈራል ይሄን መዝሙር ሁላችንም ገባንበት መጀመሪያ ለቡድናችን ይፈሳል ደማችን ነበር ነገሩ ይጋጋል ለድርጅታችን ይፈሳል ደማችን ይያሉ እየቀላቀሉ መዘመር ጀመሩ ጭፈራው በተጋጋለ ድምጽ በመሆኑ ወኔ ይከፈከታል ሆ ሆ ይያል ዳሪሙ ባንድግሩ ቆመ ቀጥሎም ኦኡታ ተከተለ በተጣጣፈው ዝማሬና ጩኸት መካከል አንድ ወጣት በካታንጋ አጥሩ ላይ ዘሎ ወታደሩ ላይ ጉብ ብሎ መሳሪያውን ለመንጠቅ መታገል ጀመረ ግን ቶሎ ሊነጥቀው አልቻለም የሱ ጓደኛ ዘሎ ገብቶ ማገዝ ሲጀምር ሌሎች ወታደሮች መጥተው ያዟቸው ሁኔታው ሲታይ መሳሪያ ለመንጠቅ ብቻ ሳይሆን ሜዳ ገብተው ለመረበሽ ያሰቡ ነው የሚመስለው ሌሎች ወጣቶች አጥር ላይ ተንጠልጥለው ነበር ሁለቱ የያዙ ካጥሩ ወረዱ ልጁ መሳሪያውን ነጥቆ ቢሆን ምን ለማድረግ እንዳሰበ ባይገባኝም ወታደሮች ላይ ተኩስ ከከፈተ ለሚሰጠው ምላሽ ብዙ ሰው ያልቅ ነበር ልጆቹ ተይዘው ከተወሰዱ በኋላ እንደገና ጭፈራው ቀጠለ የከፍተኛ ሶስት ሊቀመንበር በድምጽ ማጉያ መፈክር ያሰሙ ጀመር ዛሬም ውስጥ መፈክር የተለመደ ነው ድርጅታችን ላይ ያንባርቃሉ የከፍተኛ ሰውየው መፈክር ሲያሰሙ ህዝቡ ያንን ተቀብሎ ያስተጋባል በካታንጋ ያለነው ግን በተቃራኒው ነበር ለመፈክሩ መልስ የምንሰጠው አናርኪስቶችን እንደመሰሳለን ትደመሰሳለህ እናሸንፋለን እናቸንፋለን መፈክሩ ተጋግሏል ስታዲየም ውስጥ ሞት እንዳለ ያስታውቃል በራሪ 1-0 መምራት ጀመረ ማን እንዳገባ ትዝ አይለኝም ሁለተኛውን ግብ ግን አቦነማሞ እንዳስቆጠረ አስታውሳለሁ መቻል ትልቅ ቡድን ነው በራሪን በልጦ ማሸነፍ ይችላል የዚያን ቀን ግን ህዝቡ ሲጮህባቸው ተደናገጡ ጨዋታው ሲጋጋል ማን ይፈራል ሞት የሚለው መዝሙር ተጀመረ ይፈሳል ደማችን ቀጠለ ታዲያሙ በጩኸት ተናጋ ካታንጋን ኢሃፓ በቁጥጥሩ ስር እንዳስደረገ ያስታውቃል ወታደርም ሆነ ካድሬ እዚህ ጩኸት መሃል ደፍሮ የሚገባ አይመስልም ቦታው የጉካስ ሜዳ መሆኑ ቀርቶ የፖለቲካ መተራመሻ ስፍራ መሰለ ማን ይፈራል ሞት የአፓ ወጣቶች የሚዘምሩት ነበር በኋላ ወታደሩ ወሰደው ጨዋታው 2-0 አለቀ የህዝቡ ደስታ ወሰን የለውም ነጻነታችንን የምናውጅበት በጩኸት መብታችን እንዲከበር የምንጠይቅበት እዚህ ሆኗል ቀጥሎ የሚጫወቱት ጊዮርጊስና ኤሌክትሪክ ነበሩ የነርሱ ጨዋታ የእግር ኳስ ግጥሚያ ነው የቀድሞ ግን የፖለቲካ ጨዋታ ነበር ነገሩ ሲጠቃለል ኢሃፓ ደርግን 2-0 አሸነፈው በሚል ተነገረ የሁለተኛው ጨዋታ እየተካሄደ ቶሎ ወደ ጉዳያችን ተመለስንና ምን ማድረግ እንዳለብን ውይይት ያዝ ደበበ መናገር ጀመረ ነጻነታችንን ነጥቀው ድምጻችንን አፍነው መቀጠል አንችልም በዚህ አይነት ከመኖር መሞት ይሻላል የተነሳነው ለህዝብ ነው ይህን እስከምናስመልስ እንታገላለን በጨለማ ውስጥ መኖር ትርጉም የለውም ደርግ አፋኝ ነው ዴሞክራሲ ያለ ደርግ አይገኝም በማለት እያወራ ባለበት ጊዜ ድንገት ተስፈንጥሮ ብድጋልና ወደ ላይ መሮጥ ጀመረ ወዲያውኑ ያዘው ያዘው የሚል ድምፅ ሰማል የእኛ ሰፈር ካድሬዎች ናቸው እዚህ እንደምንገናኝ እንዴት አወቁ ተከትለው ወይስ ተጠቁሞብን ደበበ በሰዎች ላይ እየተረማመደ ብረቱ ጋር ደረሰና በግንቡ ላይ ዘሎ ወረደ እየዘለለ ባለበት ጊዜ የተኮሱ ቢሆንም አላገኙትም ዘሎ ሲወርድ ከታች ፓስቴ በቅርጫት የሚሸጥ ነጋዴ ላይ ወደቀ ብዙም አልተጎዳም ሲዘል ወድቆ ሊሞት ይችላል በእነርሱ እጅ ከመሞት ወድቆ ሕይወቱ ቢያልፍ ይመርጣል ደበበ ሁል ጊዜ በእነርሱ ከመያዝ መሞት ይሻላል ይል ነበር ለዚህ ነው ተንደርድሮ ሳያመነታ ከትልቁ ግንብ ላይ የዘለለው። እሱ እንዳመለጠ እኛን እዚያው ያዙን። ካድሬዎቹ አምስት ያህል ይሆናሉ። አንዱ ወረቤታችን ነበር። እኔን እዚያው ደረጃ ላይ ደፉኝና እጄን ወደ ኋላ አርገው አሰሩኝ። ደረጃው ላይ ቁልቁል ዘቅዝቀው ሲወረውሩኝ ከድንጋዩ ጠርዝ ጋር ግንባሬ ክፉኛ ተጋጨና ደሜ ጤን አለ። እጄን ጠምዝዘው ሊያስሩኝ ሲታገሉ ትከሻዬ ቋህ ብሎ ወለቀ። በተኛውበት በርግጫ ብለው ከመሬት ጋር አደባዩኝ። እንደዛ ሆነን እያዳፉን በመኪና ወሰዱን። መንገድ ላይ በጣም እየቀጠቀጡን ተጓዝ። ጓደኛዬ ዱላ ሲበዛበት አንድቹን እንዴት እንደፈታው ባላውቅም መሳሪያ ለመንጠቅ ሲታገል ከኋላው ያለው ካድሬ በሽጉጥ አናቱን ብሎ መታውና ሬሳውን ገፍቶ ጣለው። ሁለታችንን ወስደው አሰሩን። የገደለው አብሮት ይማር የነበረ ካድሬ ነው። እሱም ቢሆን ከ15 ቀን በኋላ መንገድ ላይ እንደተረሸነ ሰማው። ብዙ ከቆየም በኋላ ተፈታን። ደበበ ግን በረሃ ገባ። ከዚያ ጊዜ ጀምሮ ኳስ መጫወት ተውኩ። ሌላው ቀርቶ ኳስ ሜዳም ገብቼ አላውቅም። በዛ አካባቢ ማለፍ አልፈልግም፣ ምክንያቱም መጥፎ ትዝታ ስለሚጨርብኝ ነው። ትዳንዤ ልጅ ወለድኩ። ልጄ ትንሽ ከፍ አለ። ጓደኞቹ ኳስ ሜዳ ይገባሉ። የሚወስዷቸው ቤተሰቦቻቸው ነበሩ። ስታዲየም ያዩትን ጨዋታ ሲነግሩት እኔን ካላስገባኝ በሚል ወጥሮ ያዘኝ። አብረን እንድንሄድ ሲጠይቀኝ ምክንያት እየሰጠው ቆየው። ልጄን በጣም ወደዋለሁ፣ የሚጠይቀኝን እምቢ አልለውም። ይህንን ግን መፈጸም አስቸገረኝ። እያለቀሰ ስላስቸገረ ባለቤቴም ስለጨቀጨቀችኝ ያለ ፍላጎቴ ይዤው ሄድኩ። ልጄ በካታንጋ በኩል እንግባ አለኝ። ምክንያቱም ጓደኞቹ በዚያ በኩል እንደሚገቡ ስለነገሩት ነው። እኔ ግን ፈቃደኛ አልነበርኩም። በካታንጋ ያለኝን ትዝታ ልጄ ቢያውቅ ምን ያህል እንደሚጨነቅ አይጠፋኝም። የትናንት ታሪኬን ልጄም ሆነ ባለቤቴ በፍጹም አያውቁም። የዚያን ቀን መብራት ኃይል ከጊዮርጊስ ነበር የሚጫወተው። በ1969 የሁለቱም ቡድኖች ጨዋታ እንደተጀመረ ነበር ተይዘን ወደ እስር ቤት የሄድነው። ልጄ በኳሱ ተመስጦ ሲቁነጠነት እኔ በሐሳብ ጭልጥ ብዬ ሄድ። ደጋፊዎች ሲጨፍሩ እሰማለሁ፣ ግን ያሁን ጊዜ አልመሰለኝም። በራሪ ከመቻል ያደረጉት ግጥሚያ እንደ ፊልም ፊቴ ላይ ድቅን አለ። ያቦነህ ግብ፣ የህዝቡ ጭፈራ፣ ከወታደሩ መሳሪያ ለመንጠቅ የዘለለው ማን ይፈራል ሞት? አንሸሽም፣ ይፈሳል ደማችን። ደበበ አጥር ዘሎ የወረደው፣ እኛ ታፍሰን የሄድንበት፣ ጓደኛችን የተገደለበት ግርፊያውና ስቃዩ፣ ግንባሬን ድንጋዩ የመታኝ፣ ትከሻዬ የወለቀበት ሁሉም ነገር ድቅን አለብኝ። ልጄ በኳሱ ፍልሚያ ተደስቶ ይቁነጠነጣል። እኔ ደግሞ ፊልሙን ወደ ኋላ አጠንጥኜ አስፈሪውን ጊዜ እየተመለከትኩ ነበር። ስለ ተጫዋቾቹ አንዳንድ ነገር ሲጠይቀኝ በግምት ነበር የምመልስለት። እርሱና እኔ ስታዲየም ውስጥ ብንቀመጥም በተለያየ ዓለም ውስጥ ነበር። እሱ የዛሬ ትውልድ ነው፣ እኔ ደግሞ በትርምስ ውስጥ ያለፉ ነኝ። ምዕራፍ 5 ከኋላ የጠለፈ አናርኪስት። በ1972 ዓመተ ምህረት የኢትዮጵያ ሻምፒዮና የኦሜድላና ትግል ፍሬ ቡድን ያደረጉት የፍጻሜ ጨዋታ የሚረሳ አይደለም። ንጉሴ አስፋው ባስቆጠረው ጎል ትግል ፍሬ 1-0 አሸንፎ ዋንጫውን አገኘ። በዕለቱ በርካታ ተመልካች ነው የተገኘው። በምስማር ተራ በኩል አንድ ሰው ተገፍትሮ ወደ መሬት ተወርውሮ ሞቷል። ከግጥሚያው ሌላ በተመልካቹ በኩል የነበረው ሽኩቻ ይህ ነው የሚባል አልነበረም። ምንም ውስጥ የለውበትም። ሁለቱ ቡድኖች ሲጫወቱ ፉክክሩ ያይላል። የዛሬ ዓመት በፌስቲቫል ዝግጅት ያደረጉት ግጥሚያ የወዳጅነት ቢሆንም ኃይለኛ ፉክክር የታየበት ነው። ጨዋታው በምሽት ነው የተካሄደው። ሁለቱም የብሔራዊ ቡድን ተጫዋቾች በብዛት ይገኙበታል። ከኦሜላ በኩል ንጉሴ፣ ኃይሉ፣ አያሌው፣ ደሳለኝ፣ ግርማና ሌሎችም ተካተዋል። ከትግል ፍሬ፣ አቦነህ፣ ሸዋንግዛው፣ ንጉሴ፣ ተስፋዬ፣ ግርማና ሌሎችም አሉበት። ተመካቹ አይኑን ከጨዋታው ላይ ሳይነቅል በድርጊቶች እንደጮህና እንዳጨበጨበ እየዘለቀ ነው። የማታ ጨዋታ ግርግር ስለሚበዛበት ታክሉ፣ ጥልፊያው፣ ግጭቱ፣ ሽኩቻው ተባብሷል። ያመለጠ አጥቂ ከኋላ ጠልፎ ማስቀረብ ይታይበታል። ፋውል ሲሰራ በእያንዳንዱ ፊሽካ ውሳኔውን በመቃወም ዳኛውን ከበው እየጎነተሉ ማዋከብ ተጀመረ። የኃይለኛ ጨዋታ መገለጫውም እንዲህ አይነቱ ነገር ነው። በዚህ በተጧጧፈ ጨዋታ መሃል አንድ ሰው ከትሪቡን እየወረደ ነው። የጨዋታው ታዛቢ ይመስላል። ታዛቢዎች ብዙ ጊዜ ለአራተኛ ዳኛ መልእክት ያስተላልፋሉ። አራተኛው ዳኛ የተላከውን መልእክት ይፈጽማል፣ ስህተቶችን ያርማል። ከትሪቡን ወርዶ ወደ አራተኛው ዳኛ መምጣት የሚችለው ታዛቢ ቢሆንም አሁን ታዛቢ ተብየው አራተኛውን ዳኛ አለፈው። ወደ መስመር ዳኛው ተጠጋ። ለታዛቢነት የተመደበ ሰውም ቢሆን በግልጽ እንደዚህ ወደ መስመር ዳኛው መጠጋቱ የተለመደ አይደለም። ተመልካቹም ከጦፈው ጨዋታው ላይ አይኑን ነቀል በማድረግ የመሮጫ መስመሩን አቋርጦ ወደ መስመሩ የተጠጋውን ተመልካች እያየ ነው። ነገሩ ያልተለመደ ቢሆንም ግለሰቡ ግን ማንም ሳይከለክለው የፈለገውን እያደረገ ነበር። በጉዞው ላይ ማንም ሰው ሊያስቆመው አልቻለም። የሜዳውን መስመር ላይ ቆሞ ወደ መስመር ተጠጋና ማን አንተ? አለው። አቤት። ይህን ጨዋታ እስኪ አስቆመው። ለምን? አስቆመው ብያለሁ። ሰውየው መሳሪያ ታጥቀዋል። ትኩር ብሎ ሲያያቸው እሳቸው ናቸው። ወይኔ ጉዴ! ማንነታቸውን እንዳወቀ ሳያመነታ እሺ ጌታዬ ብሎ ባንዲራውን አርገበገበ። ጮክ ብሎ ተጣራ። ኳሷ ወዳለችበት ፊቱን አዙሮ ስለነበር ዳኛው አልሰማውም። እየሮጠ ትንሽ ርቀት ወደ ሜዳ ገባና የመሃል ዳኛውን ትፈልጋለህ አለው። ዋናው ዳኛ ሰውየው በሕገወጥ ሁኔታ ወደ ሜዳ መዝለቁ ስላናደደው ሜዳ ሊገባ የፈለገውን ተመልካች ሊያስወጣው እየሮጠ ተቆጥቶ መጣ። አጠገባቸው ሲደርስ እና እሳቸው መሆናቸውን ሲያውቅ ፈገግ አለና እኔ ምንም ውስጥ የለሁበትም ሊላቸው ፈለገ። ሰውየው የከፍተኛ አንድ ሊቀመንበር ዋድርገጽ የመደበው ናቸው። አንዳንድ ጊዜ ወደ ሜዳ እየመጡ ጨዋታውን አስቆመው በድምፅ ማጉያ መፈክር ያሰማሉ። ወይም መፈክር የመናገር ብቃት ያለው ሰው ያስጠሩና ተመልካቹም ተጫዋቹም ግራ እጅ ወደ ላይ ቀስረው መፈክር ያሰማና ጨዋታው ይቀጥላል። ይህንን የኦሜድላና ትግል ፍሬ ጨዋታ ዳኛውን ጠርተው መመሪያ ሰጥተውታል። ፊፋና ጓድርገጤ የኦሜድላ ቡድን ግብ ጠባቂ ወንድማገኝ ከበደ አሁን አሰልጣኝ ነው። በአዲስ አበባ ስታዲየም ስለተከሰተ አንድ ድርጊት በአግራሞት ያስታውሳል። በ1969 ዓ.ም ከበራሪ ጋር ያደረግነው ጨዋታ እልህ የተቀላቀለበት ነበር። በጣም የተጋጋለውን ጨዋታ ሰውየው መስመር አስያዙት። የሁለታችንም ጨዋታ ፋውል የበዛበትና እልህ የተቀላቀለበት ነበር። ተመልካቹ ደግሞ እንደዚህ ሽኩቻ የበዛበት ጨዋታ ይወዳል። በመሃል አንዳንድ ተጫዋቾች ይጎሻሸማሉ። ይህ ደግሞ የተለመደ ነው። ሰውየው ትሪቡን ቁጭ ብለው እናንተ ልጆች አታርፉም በሚል ይናገራሉ። ማንም የሰማ የለም። ምንጊዜም ፋውል ከተሰራ ዳኛው ያስቆማል፣ አድቫንቴጅ እንኳ አይጠብቅም። ሽኩቻው ባየለበትና ጨዋታው በተጧጧፈበት ሰዓት አንድ ሰው ከትሪቡን ወርዶ ወደ ሜዳ እየመጣ ነው። የመሮጫ መስመሩን አልፎ ወደ ሜዳ ሰተት ብሎ ገባ። ማን ነው ጨዋታ እየተካሄደ የሚገባው እያልኩኝ ስመራመር መሃል ሜዳ ላይ ያሉ ልጆች መጫወታቸውን ትተው ሰውየውን ያሉ። መስፋሪያ ታጥቀዋል ሁላችሁም ጨዋታችሁን አቆሙ አሉ። ዳኛው ሰውየውን ሳይ ይሽከነፋና ጓድርገጤ ስለሚፈልጓችሁ ወደዚህ ነው አለ። ዳኛው በጣም ፈርቷል። ሁላችንም ማል ሜዳ ተሰበሰብ። ብዙዎቻችን ተጫዋቾች ያፓናችሁ ተብሎ ስለሚገመት አፍሰው እንደሚወስዱን የተበጠር ነው። ጓድርገጤ መናገር ጀመሩ። ምድራ አናርኪስት ሁሉ በየቦታው ግርግዳ ላይ ቀለም እየለቀለቃችሁ የምትጽፉት አንሶ እዚህ ደግሞ ትራገጣላችሁ። ዳኛውን እንኳን አስተካክሉ። ካሁን ሰዓት ጀምሮ ኳስ መጫወታችሁን ትታችሁ አንዱ ሌላውን ሲረግጥ ባይ ወደ እስር ቤት ነው ማስገባችሁ። አንተም ዳኛው ብትሆን እየመዘገብክ ስጠኝ አሉ። ጨርሰው ሄዱ ስንል እንደገና መለሳሉና እዚህ ስታዲየም ውስጥ ተመልካቹ ገንዘብ ከፍሎ የገባው ጥሩ ግጥሚያ ላይ ነው። እናንተ ግን ልባችሁ አብጦ ትራገጣላችሁ። እንዲህ ሽኩቻ ያለበትና የረብሻ ጨዋታ የያፓ ነው። ካሁን ሰዓት ጀምሮ አንዳችሁ ሌላውን ጠልፋችሁ ትጥሉና እየለቀምኩ እስር ቤት ነው ማስገባችሁ በማለት አስጠነቀቁ ይላል ወንድማገኝ። ዳኛው ልጆቹን ሰበሰበና ሰምታችኋል አይደል? ከዚህ በኋላ በጓድ እርግጥ ህግ ነው የምንዳኘው። በተለይ እሳቸው እንዳሉት አጥቂን ከኋላ መጥለፍ የአናርኪስት ስልት በመሆኑ የጠለፈ እመዘግብና ደርሳቸው ልካለሁ። ከዚያ ወደ እስር ቤት ገባችሁ አላቸው። ጓድርገጤ መመሪያ ሰጥተው ከሜዳ ከወጡ በኋላ የተጧጧፈው ጨዋታ ቀዝቀዝ ብሎ ተጀመረ። ሆኖም የግጥማው ባህሪ ሽኩቻውን ሙሉ ለሙሉ ባያጠፋውም አልፎ አልፎ ኳስ ለመንጠቅ ግፊያ ይታያል። መሃል ሜዳ ላይ መጠነኛ ጥፋት ስለተሰራ ዳኛው ፊሽካ ነፋና ተጫዋቹን ፋውል ነው አለ። አልነካሁትም። ከኋላ ጠልፈዋል። አልጠለፍኩም። ልመዝግብህ? በማን? በጓድርገጤ? አይሆንም። እና በፌዴሬሽን መዝግበኝ። በፌዴሬሽኑ መዝግበኝ ካለ ቢጫ ወይም ቀይ ስጠኝ ማለት ነው። በጓድርገጤ ከሆነ ግን ምን እንደሚያስከትል ያውቃል። ጨዋታው ቀዝቀዝ ያለ ቢሆንም ንክኪ የሌለበት ንጹህ ፉትቦል እየታየ ነው። አቦነ ማሞ ጎበዝ አጥቂ ነው። ተከላካዮች ካልጠለፉት አያቆሙትም። የጓድርገጤ ህግ ተመችቶታል። ወንድማገኝ ነገሩን እንዲህ ያስታውሳል። ጓድርገጤ ካስጠነቀቁም በኋላ ማንም ጥያቄ ያነሳ ቀርቶ ቀና ብሎ ያየ የለም። አቀርቅረን ነው የሚናገሩትን የሰማ ነው። የእሳቸውን ትዕዛዝ እንደወረደ ነው የተቀበል ነው። ሜዳ ውስጥ አንዱ ሌላውን ሲገፋ እንዳልናገርልህ ማለት ጀመረ። ዳኛው ራሱ ቀጥ ብለህ ተጫወት፣ ውሳኔው የኔ እንዳይመስልህ እያለ ማስፈራራቱን ተያያዘው። የዚህ አጋጣሚ ደግሞ ለአቦነ ጠቀመው። እሱን እየገጩ የሚያቆሙት የኛ ተከላካዮች ናቸው። የዚያን ቀን ግን እነሱን እያመለሰ ወደ እኔ ሲመጣ ከኋላ ላሉት ተከላካዮቻችን ለእናንዳርጌ አቦነህን ያዙት እንጂ ስል ጓድርገጤ አልሄዱም፣ ምንም ልናደርገው አንችልም አሉኝ። ነገሩ ለአቦነ ስለተመቸው እንደፈለገ ሲቦርቅ ዋለ ይላል። ጓድርገጤ በተለይ ከኋላ አጥቂን መጥለፍ የአናርኪስት ጨዋታ ነው በሚል አስቆመዋል። አጥቂዎቹ እና አቦነህም እንደፈለጉ ማጥቃት ችለዋል። ፊፋ ለጎል አግቢዎች ነጻነት የሰጠውና በተለይ አጥቂዎች ከኋላ እንዳይጠለፉ ዳኞች ጥበቃ ማድረግ የጀመሩት ጓድርገጤ ለዳኛው ትዕዛዝ ከሰጡ ከ27 ዓመት በኋላ ነበር ማለት ይቻላል። ምህረት ይደረግልን። ወንድማገኝ በወቅቱ እግር ኳሱ በኢህአፓ ሲታመስ እርሱ አንድ ታሪክ አለው። የጎንደር ምርጥን ወክዬ አዲስ አበባ መጣሁ። ጊዜው 1968 ዓመተ ምህረት ነው። በውድድሩ ጥሩ ስለነበርኩ ክለቦች ፈለጉኝ። ዳኛው ሸዋ ፖሊስ ክለብ ገባሁ። ደሞዝ 30 ብር ይከፍሉኛል። የተቀጠርኩት በሲቪልነት ነው። በሌላ በኩል 112 ብር ላገኝ የምችልበት አጋጣሚ ነበር። በወቅቱ እዚያ ቡድን ውስጥ ከወጣቶች ጥሩ የነበር ነው እኔ አንዳርጋቸውና ካሳሁን ነበር። ሶስታችን ለምን ይህንን ገንዘብ አንቀበላቸውም አል ከዚህ በፊት ይህንን ብር ማግኘት ከፈለጋችሁ አነጋግሩን ብለው ስለነበር ጠየቅናቸው። ገንዘቡ ስላጓጓን ወታደር ነን ብለን ፎርም ሞላንና የ112 ብር ደሞዝተኛ ሆን። በኋላ ምን መዘዝ እንደሚያመጣ አላወቅንም። በ1969 ዓመተ ምህረት መጨረሻ የሶማሌ ጦርነት ስለተጀመረ ብዙዎቹ የሰራዊቱ አባላት ስለዘመቱ መዋጮውም ቀነሰ። በድጋፍ ማጣት ቡድኑ እንደሚፈርስ ተረጋገጠ። ቡድኑ ከተበተነ ወደ ፈለግንበት ክለብ እንገባለን። እኔም የአንድነት ቡድን ሊወስደኝ አነጋገረኝ። አንድነት በነጋዴዎች የሚደገፍ ቡድን ነው። ለክለቡ ከፈረምኩ ታክሲ ገዝተው ሊሰጡኝና ሰርቼ የተወሰነውን እንደምከፍላቸው ተስማማን። በዚህ ጊዜ ዳኛው መፍረሱን የተረዳው ኦሜርላ ወጣቶች የነበርነውን ወታደሮች ስለሆናችሁ ወደ እኔ ኑ አለ። እኛም አንገራገም። ኦሜርላም እንግዲያውስ ካልመጣችሁ ወታደር ስለሆናችሁ ወደ ታዘዛችሁበት ትሄዳላችሁ አሉን። ዳኛውም የውትድርና መለያ ቁጥራችንን ጠቅሶ የፈረምንበትን አያይዞ ወደ ዋናው መስሪያ ቤት ላከን። እዚያ እንደደረስ ወታደር አይደለንም ብለን ተከራከርን። ሆኖም የፖለቲካው ኃላፊ ጠራንና እናንት አናርኪስቶች እዚህ ብትጫወቱ ይሻላል፣ ካለበለዚያ ማንነታችሁን ስለምናውቅ ወደ እስር ቤት ትገባላችሁ አለን። አናርኪስት የሚለውን አነጋገሩን አልወደድንለትም። ያን ጊዜ የሀፓ ደርግ አፍንጫ ላይ ሆኖ ይታኮስ ነበር። በዚህ የተነሳ አናርኪስት የሚለው ታርጋ ለኛ በቂ ስለነበር ምን እንደሚያስከትል ስለምናውቅ እንጫወታለን ብለን ተስማማን። በዚያን ጊዜ ሰራዊቱ ውስጥ የሀፓ ብዙ ሰው መልመላለች ተብሎ ይገመት ነበር። የፖለቲካው ኃላፊው ስለኛ ያወቀ ስለመሰለን ተጠራጠርን። መጫወት ከጀመርን በኋላ ውጤታችን ጥሩ ስለነበር ኃላፊዎቻችን በእኛ ተደሰቱ። ያን ጊዜ አጋጣሚውን ተጠቅመን ኢሃፓ የነበርነው ራሳችንን አጋለጥ። እኔ አንዳርጋቸውና ይበቃል ወደ ኃላፊዎቹ ጋር በመሄድ ኢሃፓ መልምላናለች፣ ነገር ግን ወረቀት ጥናትና ስለ ኢሃፓ ዓላማ ብቻ ነው ገለጻ የተደረገልን ብለን አስረዳን። በወቅቱ ኮሎኔል አበራ አያና ስፖርት ውስጥ ስለነበሩ በፖለቲካውም ተሰሚነት ስላላቸው አነጋገሩን። ወረቀት ማንበብ ብቻ ከሆነ ችግር የለውም፣ ጠልቃችሁ ከገባችሁ ግን አደገኛ ነው በማለት ካወሩን በኋላ አወጣጡን። እኛም እውነቱን ነገርናቸውና በዚያው ሁኔታው ረገበልን። ውጤታችንም ጥሩ ስለነበር ብዙ ችግር አልደረሰብንም። ኮሎኔል አበራ ባይከላከሉልን ኑሮ የፖለቲካው ኃላፊ ችግር ውስጥ ይከተን ነበር። ምክንያቱም በወቅቱ ኳስ ሜዳው የአናርኪስቶች መሰባሰቢያ ምሽግ ነው በሚል ብዙ ትርምስ ተከስቶ ነበር። ግጥሚያ በሚካሄድበት ጊዜ ከተመልካቾቹ መካከል በካድሬዎችና አብዮት ጠባቂዎች ተይዘው የሄዱም አልጠፉም። ኳስ ተጫዋቹ በሙሉ ወጣት ነው። ኢሃፓ ብዙ ኳስ ተጫዋች መልምላለች ስለሚባል ስፖርተኛው ላይ በጣም ጥርጣሬ ነበር። በዚህ የተነሳ የእግር ኳስ ቡድኖች ይፈተሹ ተብሎ ነበር ይላል ወንድማገኝ ከበደ። ምዕራፍ 6 የገብሩ ስጋቶች። የኢትዮጵያ ቡድን ከሊቢያ ጋር ላለበት የአፍሪካ ዋንጫ ማጣሪያ ወደ ትሪፖሊ ይሄዳል። የሚጓዘው በጣሊያን ወይም በግሪክ በኩል አድርጎ ነው። ቡድኑ ሸበሌ ሆቴል ነው ያለው። ገብሩ ወልደ ማኑኤል ክፍል ውስጥ ቁጭ ብሎ ይቆዝማል። በሐሳብ ወዲያ ወዲህ ይዋልላል። በቀጣይ ቀናት የህይወቱን መስመር መለወጥ ይኖርበታል። ከገባበት አጣብቂኝ ካልወጣ ለሱም ለቤተሰቡም ጥሩ አይደለም። ጊዮርጊስ ክለብ ውስጥ የኢሃፓና የኢዲዩ ደጋፊዎች ነበሩበት ስለሚባል ምንጠራ ይጀመራል። በዚህ የተነሳ ነገሩ ሰተት ብሎ እሱ ጋር እንደሚመጣ ገምቷል። ጊዮርጊስ ክለብ ከፈረሰ ጥቂት ጊዜያት ያለፈ ቢሆንም አሁንም ከክለቡ ጋር ተያይዞ የሚመጣው ጣጣ ገብሩን እያሳሰበው ነው። በቀጣዩ 2 ቀናት ከዚህ አገር መጥፋት አለበት። በሐሳብ ላይናታች በሚልበት ሰዓት የክፍሉ ስልክ አንቃጨለ። ደንግጦ ስልኩ ላይ አፈጠጠበትና ሄዶ አነሳ። የደወለችው ሴት ነች። ሃሎ አለችው። አቤት፣ ማንን ፈለግሽ? ገብሩ ነህ? አዎ። ማነሽ? እኔ ነኝ። ስሟን ነገረችው። ያውቃታል፣ ዘመዱ ነች። ደህና ነሽ? ደህና ነኝ። መቼ ነው ወደ ሊቢያ የምትሄዱት? ከነገ ወዲያ። በየት ነው የምትሄዱት? በግሪክ ወይም በጣሊያን? ትመለሳለህ እንዴ? ምናሽ? ገብሩ ደነገጠ። ልጠፋ ነው አይደል? እንዴት እንዴ ልትቻልሽ? ማለቴ አራታይ ሁለቱም ስልኩን እንደያዙ ቀጣዩን ነገር መነጋገር አቆሙ። ገብሩ መደንገጥ ብቻ ሳይሆን በርግጓል። ልጅቷን ያውቃታል። ከምን ተነስተ እንደጠየቀችው ግራ ገብቶታል። ስልኩ ሊጠለፍ ይችላል። ይህ የመጨረሻ እድሉ ነው። ከተነካበት አለቀለት። በኩብለላ ከተጠረጠረ ከብሔራዊ ቡድኑ ይባረራል። መሰናበት ብቻ ሳይሆን ደር ያለፈ ታሪኩን ከደረሰበት እስር ቤት መግባቱ ነው። ከዚያ የሚደረገውን ይደረጋል። ስለዚህ ይህን የስልክ ጥሪ ከመስጋቱ በፊት ውይይታቸውን የጨዋታ ማስመሰል አለበት። እየሳቀ እየቀለድሽ ነው አይደል? አላት። በግምት እኮ ነው። ሴቶች ቀልድ አልተቻላችሁም። ምን አልክ? ድምፅሽን ቀይረሽ አወቅኩሽ። አንተም እየቀለድክ ነው። ስመለስ ምን ይዤልሽ ልምጣ? ምንም። እኔ ግን ልጅቷ ሐሳቧን ሳትጨርስ ቻው ብሎ ስልኩን ዘጋባት። እንደሚመለስ ነግሯታል። ስልኩ የተጠለፈ ቢሆን እንኳ ስመለስ ምን ላምጣልሽ ማለቱ እንደማይጠፋ ተናግሯል። የሚያስፈልገው ደግሞ መናገሩ ነው። ነገሩን በዚህ መቋጨቱ ጥሩ ነው። ለመኮብለል ማሰቡና መዘጋጀቱ ከታወቀ አደገኛ ነው። ገብሩ እንደምንጠፋ ተመልካቹም ያውቃል። ምክንያቱም በጨዋታ ተቀዛቅዘናል፣ ሞራላችንም ወርዷል። በሁሉም ነገር ደስተኛ እንዳልሆነን ያስታውቃል። ልጅቷ ስትደውል ለክፋት ብላ ሳይሆን እንዳልመለስና እንድጠፋ ለማበረታታት ነው። ገብሩ አስደንጋጩ የስልክ ጥሪ ስጋት ውስጥ ስለከተተው ከሆቴሉ ወጣ ብሎ መንፈሱን ማረጋጋት ጀመረ። ሰዎች ሲያዩት ሁሉ የጠረጠሩት ይመስለዋል፣ ግን የሚያዩት ኳስ ሜዳ የሚያውቁት ሰዎች ናቸው። ወደ ክፍሉ ተመለሰ። ከጓደኞቹ ጋር ቁጭ ብሎ መጫወት ጀመረ፣ ግን አልተረጋጋም። ለመኮብለል የተዘጋጁ ሁለት ተጫዋቾች በፖለቲካ ተጠርጣሪ ናቸው። እነዚህ ተጫዋቾች ቁጭ ብለው እያወሩ ከኦቤላ ክለብ የተመረጠው ኃይሉ ጎሹ ወደ ክፍላቸው ገባ። መቃደድ ጀመረ። ቤቱን ሲመለከት ምንም የተዘጋጀ ነገር የለም። አያቸውና ሻንጣ የላችሁም እንዴ? አላቸው። የምን ሻንጣ? የጉዞ ሻንጣ አለን። ታዲያ የት አለ? እነንትና ክፍል ነው። ገብሩ ደነገጠ። ለመጥፋት ስላሰቡ ሻንጣ አልያዘም። ይህ ጥያቄ ከኃይሉ ጎሹ መምጣቱ እንጂ ቡድን መሪው ወይም ከቡድኑ ጋር ያሉት የደህንነት ሰዎች ጠይቀው ቢሆን ኖሮ ይጠረጥራሉ። በዚህም የተነሳ ያለምንም ጥያቄ እና ቅድመ ሁኔታ ያባረሯቸዋል። ያኔ ደግሞ ትንሽ ፍንጭ ከተገኘ ስንብት ነው። ገብሩ ቶሎ ወደ ቤት ሄዶ ሻንጣ ይዞ መጣ። የማይኮበልል ተጫዋች ማረጋገጫው ሻንጣ መያዝ ነው። የገብሩ ደግሞ ትልቅ ሻንጣ ነው። ከፍ ያለ ሻንጣ ከያዘ ብዙ ዕቃ ይይዛል። ከገዛ ተመላሽ ነው። ያፓ ተማሪውን ይዟል። ሸበሌ ሆቴል ውስጥ ማታ ሁሉም ተጫዋች ተጠራና ስብሰባ ተደረገ። የመንግስት ካድሬዎች ናቸው የመጡት። ከጥቂት ወራት በፊት የወጣት ቡድን ተጫዋቾች ወደ አልጄሪያ ሲሄዱ ጣሊያን ላይ ኮብልለው ነበር። በዚህ የተነሳ የውጭ ሚዲያዎች ተጫዋቾቹ የሚጠፉት ከፖለቲካ ጋር በተያያዘ ነው በሚል ዘግበው ስለነበር ኩብለላው ደርግን በጣም አስቆጥቶታል። ገብሩ አሁን የመጡት ካድሬዎች በመኮብለል ምንም ጥቅም እንደማይገኝ ይመክሩን ጀመር። ካድሬው ረገጥ አድርጎ ለመጥፋት የፈለጋችሁ መሄድ ትችላላችሁ፣ እኛ ማንንም አንለማመጥም። እነ መንግስቱ ወርቁ እንኳ ስንት ዓመት አገልግለው አንድ ቀን ኮርተው አያውቁም፣ አልኮበለሉም። እናንተ ግን ልባችሁ ውጪ ነው ያለው። እዚህ ሀገር ምን ጎደለባችሁ? አለ። ካድሬው በቁጣ ውርጅብኝ ጣለብን። እንደገና ቀጠለና እነ ሲበንና ሙልጌታ ባለፈው ጣሊያን ላይ ጠፍተው በረንዳ ላይ ነው የሚያድሩት። አሁን ከባድ ችግር ላይ ወድቀዋል። ወደ ሀገር ለመመለስ እንደሚፈልጉ ሰምተናል። እኛ ደግሞ ሀገር የከዳን ሰው እንደማንቀበል አሳውቀናል። እናንተም የምትጠፉ ከሆነ የነሱ ዕጣ ነው የሚጠብቃችሁ በማለት ካድሬው ከተናገረ በኋላ ወደ ተጫዋቾቹ እያየ በዚህ ላይ አስተያየት አላችሁ? አለ። ዝም። ከእናንተ ውስጥ መጥፋት የሚፈልግ አለ? ዝም። አትናገሩ? ዝም። ካድሬው ወደ ገብሩ ያያል። ገብሩም ድንገት ነው ወይስ ሆን ብሎ ነው ወደኔ የሚመለከተው ብሎ ግራ ተጋባ። ልጅቷ ስትደውል ስልኩ ተጠልፎ ይሆን ብሎ ተረተረ። የገብሩ የአባ ታሪኩ ከኋላው ይከተለዋል። ሲጀመር እንዲህ ነበር። በ1966 ዓመተ ምህረት ወጣቱ በፖለቲካ ትኩሳት እየነደደ ነው። በየትምህርት ቤቱ ረብሻ አለ። ለውጥ ፈላጊውም በስቷል። በተለይ ወጣት ተማሪዎች የለውጥ ድርጊቶች ናቸው። በወቅቱ እድገት በህብረት የእውቀትና የሥራ ዘመቻ በሚል ከአስረኛ ክፍል በላይ የነበሩ ተማሪዎች 1967 ዓመተ ምህረት ታህሳስ ወር ወደ ገጠር ዘምተው ነበር። ቁጥራቸውም 60 ሺህ ይጠጋል። ገብሩም ከዘማቾቹ አንዱ ነው። ነገር ግን ለብሔራዊ ቡድን በመመረቱ ለጊዜው ሳይሄድ ቀርቷል። ሆኖም ተማሪዎቹ ዘመቻ የጨረሱበት ሰርተፊኬት ካላገኙ ትምህርታቸውን አይቀጥሉም፣ ስራም አያገኙም። ገብሩ ለብሔራዊ ቡድን ሲመረጥ ሰርተፊኬቱ ካልተሰጠኝ አልጫወትም እዘምታለሁ የሚል ጥያቄ ያቀርባል። የእርሱ ስጋት በኋላ ሰርተፊኬቱን ቢከለክሉኝስ በሚል ነበር። የገብሩን ጥያቄ ተከትሎ ሌላው የጊዮርጊስ ተጫዋች አህመድ ቡከርና የአየር መንገዱ ሰለሞን ሽፈራው እንደ ገብሩ ዘማች ስለነበሩ በቅድሚያ ሰርተፊኬቱ ይሰጠን አሉ። ገብሩ ተጫዋቾችን አድማ እያስመታ ነው በሚል ሪፖርት ተደረገ። ከዚያ በኋላ ክትትል ሲደረግበት ምንም አልተገኘም። በወቅቱ ግን ገብሩ የኢህአፓ አባል ነበር። ወደ ድርጅቱም የተቀላቀለው በዚህ ሁኔታ ነበር። ገብሩ ይናገራል። ወጣቱ ሁሉ ለውጥ ፈላጊ ነው። አንድ ቀን ከፍተኛ የመንግስት ተቃውሞ ተደረገና ረብሻ ተነሳ። ትምህርት ቤቱ ታመሰ። ፖሊስ መጥቶ ትምህርት ቤት ገባና ብዙዎቹን ደበደበ፣ አሰረ። የምማረው ቀዳማዊ ስላሴ ስለነበር በግንብ ዘልዬ በእንግሊዝ ኤምባሲ አድርጌ አመለጥኩ። ረብሻው በየጊዜው ቀጠለ። ፖሊስም እየመጣ ያስራል። እኔ በተደጋጋሚ ሳልያዝ አመለጥ። እየቆየው ከፖሊስ ላምለጥ እንጂ ከፖለቲካው ማምለጥ አልቻልኩም። ኳስ በጣም እወዳለሁ። አሁን ፖለቲካው በለጠብኝ። ለውጥ እንፈልጋለን። በተማሪው ለውጥ ፍለጋ ውስጥ ፈጣን ምላሽ ይሰጥ የነበረው ኢህአፓ ነው። ወጣቱን ኢህአፓ አቅፎት መደራጀት ተጀመረ። እኔም የኢህአፓ አባል ሆንኩ። ሰፈር ጓደኞች ነበሩኝ። የኢህአፓን ዓላማ ለማራመድ ፕሮግራሙን ተቀብለን ማጥናት ጀመር። እኛ ህዋስ ውስጥ የነበሩ አባላት ቦታ እየቀያየርን ነበር የምናጠናው። ዛሬ አንድ ቤት፣ ነገ ሌላ ቤት እያል ማጧጧፍ ጀመር። ሁሉ ነገር ደስ ሲል ነበር። ለውጡን የምናመጣው እኛ ወጣቶች ነበር። ጥናት ላይ እያለው ያጋጣሚ ሆኖ ለአስረኛው የአፍሪካ ዋንጫ ዝግጅት ለብሔራዊ ቡድን ስለተመረጥኩኝ 3 ወር ሆቴል ቆየሁ። ለብሔራዊ ቡድን በመረጥም ልቤ ግን ያለው ፖለቲካው ላይ ነበር። ጥናቱ ማታ ስለሆነ ከሆቴል መውጣት አልቻልኩም። ልምምዱም ከባድ ነበር። ሐሳቤ ግን ጓደኞቼ ጋር ነበር። ከ3 ወር በኋላ ወደ ሰፈር ተመለሱ። ጓደኞቼ በፖለቲካው በጣም በስለውና ርቀው የድርጊት ሰው በመሆናቸው እኔን ጥለው ሂደዋል። ቢሆንም መከተል እችላለሁ። የሥራ ድርሻ ተሰጠኝ። ደርግ ቁጥጥሩን በጣም ስላጠበቀ ፍተሻም ስለሚያደርግ ከጓደኞቼ ጋር አልፎ አልፎ ነው የምንገናኘው። በደርግና በኢህአፓ መካከል መቃቃር ተጀመረ። መገዳደል ቀጠለ። እኛም አንዴ ገብተንበታልና ወደ ኋላ ማለት አንፈልግም። በግድያው ብዙ ሰው ሕይወቱን አጣ። በኋላ ግን ውስጤ ፈራ። ከኔ ጋር ውይይት እናደርግ የነበርነው 4 ነን። አንድ ቀን ጥናት ላይ እያለን ድንገት የደህንነት ሰዎች ደረሱ። 2 ሲያመልጡ አባረው ያዟቸውና ታስረው ተገደሉ። አንደኛውም በሌላ ጊዜ ተጠቆመበትና ታሰረ። አሁን ነገሩ ወደ እኔ ሊመጣ ነው። በጣም ስጋት አደረብኝ። ቀበሌ ስብሰባ ሲደረግ አልሄድም። እኛ ሰፈር አብዮት ጥበቃዎች ሲያገኙኝ ብሔራዊ ቡድን ውስጥ የምሰራ ስለሚመስላቸው ዝም ይሉኛል። በዚህ መሃል ታናሽ ወንድሜ ወልዴ በኢህአፓነት ተጠርጥሮ ታሰረ። በዚያን ጊዜ ከቤተሰብ አንዱ ከታሰረ ሌላውም ይቀጥላል። ቤተሰቦቼ ስወጣ ስገባ በጣም ተጨነቁ። በወቅቱ ጊዮርጊስ ፈርሶ እርምጃችን ለሚባል ክለብ ተመዝግቤ ነበር። ግን መጫወት አልፈለኩም። ምክንያቱም ለመስሪያ ቤቴ ብርሃንና ሰላም እጫወት ስለነበረ ለርምጃችን ትኩረት አልሰጠውም። ለርምጃችን መጫወት የማልፈልገው ከፖለቲካ ጋር በተያያዘ ነው በሚል በእነሱ በኩል ክስ ነበረብኝ። አንዳንድ መረጃዎችም እየመዘዙብኝ ነው። ያፓ መሆኔን ከደረሱበት አደገኛ ነው። በደንብ ከጣሩ ደግሞ ያገኙታል። ለማንኛውም የመይሰማ ሰዎች ከሊቢያ ስመጣ ሊያሳስሩኝ እንደሚፈልጉ ሰማው። ወቅቱ ደግሞ ያፓ ውስጥ አንጃ ተፈጥሮ አንዱ ሌላውን ስለሚያጋልጥ ነገሩ እኔ ጋር እንደደረሰ ገመትኩ። ከሊቢያ ስመለስ የሚከተለውን ነገር ስላወቅኩኝ ለመጥፋት ወሰን ይላል። ፓስፖርት ፍለጋ። የኩብለላውን ጉዳይ ተግባራዊ ለማድረግ እቅድ ተነደፈ። ፎቶ መነሳት የለም ምክንያቱም የስንብት ያስመስላል። ገብሩ ለመጥፋት ወስኗል። ብቻውን መኮብለሉ ግራ አጋብቶታል። ሙከራውን ሲያደርግ ቢያዝስ? አንድ ሰው ቢያገኝ የተሻለ ነበር። ምክንያቱም ሐሳብ መለዋወጡ ጥሩ ነው፣ ግን ማን ነው የሚታመነው? ሲያማክር ለሌላ ሰው ነግሮ ቢያስይዘውስ? አንድ ውሳኔ ላይ ደረሰ። ጓደኛዬ ብሎ ለሚያምነው ሰው መንገር ፈለገ። በቅድሚያ የተነጋገርነው እኔና ሰብስቤ አሰፋ ነበር። ከሰብስቤ ጋር ለጊዮርጊስ ብርሃንና ሰላም ብሔራዊ በጥቅሉ ሁሉም ቦታ አብረን ስለነበር ጓደኝነታችንም የዚያን ያህል ነበር። ቀደም ብዬ የጠቀስኩት ችግር ሁለታችንም ጋር ስለነበሩ አጋጣሚውን ተጠቅመን መሄድ ነበረብን። እስካሁንም የምንጠብቀው ይሄንን ነበር። ለነገሩ በፊትም ለጨዋታ ወደ ውጭ እንወጣ ነበር፣ ግን ኡጋንዳ ኬንያ አካባቢ ነው። እነዚህ ሀገሮች ቅርብ ነበሩ። በዚያ ላይ ከአፍሪካ አያስወጣህም። የሊቢያው ግን በቀጥታ አውሮፓ ስለሚያስገባን ይሄ እድል እንዲያመልጠን አልፈለግንም። ከኔና ሰብስቤ እቅድ በኋላ እያየ አረጋ ተጨመረ። ጊዮርጊስ በመፍረቱ ሶስታችን ሞራላችን ወድቆ ስለነበር ሌሎችም ነገሮች ተጨምረው ወደ ውጭ ሄዶ የመቅረቱን ነገር አባባሰው ይላል። ሶስቱ ተጫዋቾች ከተስማሙ በኋላ አውሮፕላኑ አውሮፓ ውስጥ ትራንዚት በሚያደርግበት ጊዜ በፍጥነት ወስነው ከቡድኑ መለየት ይኖርባቸዋል። አውሮፕላን ውስጥ ወደ ሽንት ቤት እየተመላለሱ በሽክሽክታ መረጃ ተለዋወጡ። በዚህ መሃል አንድ ተጫዋች ሊቀላቀላቸው በመፈለጉ እርስ በርሳቸው መከራከር ጀመሩ። ምክንያቱም ተጫዋቹ እውነተኛ ኮብላይ ነው ወይስ የሚጠፋ መስሎ ሊያስይዛቸው ነው? ከዚህ በፊት አንድ ተጫዋች ኮብላይ መስሎ ተቀላቅሎ ሶስት ተጫዋቾች ተደርሶባቸው ገና ከአዲስ አበባ ሳይነሱ ሆቴል ውስጥ እንዳሉ ተቀንሰዋል። የአሁኑ ተቀላቃይ በምን ይታመን? ገብሩ ይናገራል። ያጋጣሚ ሆኖ ክፍት ቦታ እኔ አልወድም። አውሮፕላን ሲነሳ ተሸፋፍኜ ነው የምተኛው፣ ወደ መሬት በፍጹም አላይም። የዚያን ጊዜ ተኝቼ ነበር። የሆነ ቦታ ስንደርስ ሰብስቤ ወደ እኔ መጣና ሰው አግኝተናል አለኝ። እኔ ደግሞ እዚያ የሚቀበለን ሰው ያገኘ መስሎኝ ደስ አለኝ። ከዚያም አንድ የሚጨመር አግኝቻለሁ፣ ሰውየው ተስፋዬ ስዩም ነው አለኝ። ደነገጥኩ። ነገሩ አላማረኝም። ተስፋዬ አሳልፎ ይሰጠናል ብዬ ጠርጥሬ አይደለም። እሱ በጣም ሲኒየር ተጫዋች ነው። ብዙ ሀገር ተጉዟል። ጀርመንም ለዝግጅት ሂዷል፣ ወደ ቻይናም እንደዚሁ። በዚያ ላይ የቡድኑ ካፒቴን ነው። ከሀገር ውጭ መቅረት ከፈለገ አውሮፓ ሄዶ በነበረ ጊዜ ለምን ይህን ሳያረግ ቀረ? በማለት ቅር አለኝ። ሰብስቤ ይሄ ነገር አላማረኝም አልኩት። ግድ የለም ተስፋዬ ምንም መጥፎ ነገር በእኛ ላይ አያደርግም። የትምህርት መረጃውን ሁሉ አሳይቶኛል። ሰው እየፈለገ ስለነበር በአጋጣሚ የእኛን ሁኔታ አይቶ ነው ለመቀላቀል የፈለገው በማለት ገለጸልኝ። በነገሩ ተስማማው። አቴንስ ደረስ። እዚያ ማደር ነበረብን። ከተማ ውስጥ ሆቴል ተያዘልን። ከራስ በፊት ተንሸራሸሩ ብለው ነገሩን ይላል። ተስፋዬ የኮብላዩን ግሩፕ ከተቀላቀለ በኋላ ምን ማድረግ እንዳለባቸው ተነጋገሩ። አእምሯቸው ውስጥ ያለው ኩብለላ በመሆኑ መንሸራሸር ለነሱ ምንም ትርጉም አልሰጣቸውም። ቶሎ ከቡድኑ መለየት አለባቸው። ለመጥፋት ግን አመች የሚሆነው በሽርሽሩ ጊዜ ነው። ሆኖም ይሄን ለማድረግ አንድ ነገር ጎደላቸው። ገብሩ ነገሩን እንዲህ ያስታውሳል። ፓስፖርት በእጃችን ላይ የለም። ፓስፖርት ደግሞ ከምንም በላይ ሊኖረን ይገባል። ፓስፖርት ደግሞ ያለው ቡድን መሪው እጅ ነው። በሽርሽሩ ላይ ይህንን ፓስፖርት እንዴት ማግኘት እንዳለብን እያውጠነጠን ነበር። ነገሩ በጣም አስፈላጊ ስለነበር ከቡድን መሪው ሻንጣውነት ቀለመሮት ፈልገን ነበር ግን አልተመቸንም ደግሞ ይሄ ነገር ዝርፊያ ስለሆነና ሌላ ጣጣ ያመጣል ብለን ተውነው ራት ከበላን በኋላ በቀጥታ ወደ መኝታ ሄዱ ነው የተባልነው በትዕዛዙ መሰረት ብዙዎቹ ተኙ እኛ ግን ሌሎቹ እንደተኙ ከክፍሉ ወጥተን ተሰባሰብንና ፓስፖርት ለማግኘት ማውጣትን ጀመርን ቡድን መሪውና አሰልጣኝ መንግስቱ ወርቆ ቡና ቤት ውስጥ ቁጭ ብለው ሻይ እየጠጡ ይጫወቱ ነበር ሰብስቤ አጋጣሚው አሁን ነው በሚል ስትራቴጂ ቀየሰ ሁለት ሰው በመረጃ ሰራተኝነት ተመደበ እኔ ቡና ቤት አካባቢ እንድቆም ተደረገ እያያ ደግሞ ወደ ክፍል በሚያስወጣው ደረጃ ላይ ተመደበ ቡድን መሪውና መንግስቱ ከተነሱ እኔ ለእያያ ምልክት አሳየዋለሁ እያያ ኮሪደሩ ላይ ለሚገኘው ለተስፋዬ ይነግረዋል እሱ ደግሞ ቡድን መሪው መኝታ ክፍል ውስጥ ለሚገባው ሰብስቤ ምልክት ያሳየዋል ነገር ግን ሰብስቤ ቶሎ ውስጥ ሊገባ አልቻለም እኔ ደግሞ ተጨነቅኩ የበሩ ቁልፍ ስላልነበረን በምስማር በቆርኪ በተገኘው ነገር ቀዳዳ ውስጥ የሚገባ ነገር እየተከፈተ መጎርጎር ተጀመረ በመጨረሻም በሆነ ነገር ተከፈተ መከፈቱን እያያ በምልክት ነገረኝ አሁን ነው ጥበቃውን ማጠናከር ሰውነቴ በድን ሆኗል እጄ ሁሉ በላብ ተጠመቀ ምክንያቱም ሰዎችን የምቆጣጠረው እኔ ስለሆንኩ ፈራሁ አስተናጋጁ መጥቶ ምን ልታዘዝ ሲለኝ ምንም አልሰማሁም ሰዎቹን ፈዝዤ አያቸዋለሁ ሪሴፕሽን ያሉት ሰራተኞችም ምን ሆኖ ነው በማለት ያዩኛል እኔ ግን ከባድ ስራ ላይ ነኝ የመረጃ ስራ ምን ያህል አስቸጋሪ መሆኑን ያየሁት ያን ጊዜ ነው መንግስቱ ወይም ቡድን መሪው ቦታ ለማመቻቸት በተንቀሳቀሱ ቁጥር የተነሱ እየመሰለኝ እያያን ተጠንቀቅለዋለሁ በዚያን ጊዜ ከምሽቱ 4:30 ሆኗል በሩን ለመክፈት ብዙ ትግል ነበር የተደረገው በሩ ከተከፈተ በኋላ ደግሞ የቡድን መሪው ሻንጣ ያለው ቁምሳጥን ውስጥ ነው የዚያ ቁልፍ ስለሌለ ቁምሳጥኑ መሰበር ነበረበት ተሰበረ የአራታችንን ፓስፖርት ወጣ ይላል ኮብላዮቹ አስፈላጊውን ነገር ስላገኙ የመጨረሻ ምዕራፍ ላይ ደረሱ በሆቴል ውስጥ ቶሎ መውጣት ፈለጉ ሻንጣቸውን መያዝ አልፈለጉም ደግሞ መያዝ የለባቸውም ምክንያቱም በዚያ ምሽት ሻንጣ ካነገቡ ሊጠፉ መሆኑ ስለሚታወቅ እዚያው ይይዟቸዋል ወይም ያስይዟቸዋል ከስጋትና ፍራቻ ኑሮ ነፃ የሚወጡበት ሰዓት ደረሰ ቀስ ብለው እጃቸውን ኪሳቸው ከተው ወደ ሆቴሉ እንግዳ መቀበያ ክፍል ደረሱ በጎን እይታ ቡድን መሪውን ተመለከቱ ማንም ትኩረት ያደረገባቸው የለም አሁንም እርምጃቸውን በመቀጠል ወደ ዋናው በር ተጠጉ
ለላ ፕሮግራማችን በዚህ ይተናገቃል ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን ደህና እምሹ